የኢትዮጵያ አንድነት ሬዲዮ ዘወትር እሁድ እንደ ኢትዮጵያ ሰዓት አቆጣጠር ከቀኑ 11 ሰዓት ተኩል እስከ ምሽቱ 1 ሰዓት በ88.9 ሜጋሄርዝ ለስቶኮልምና አካባቢው እንዲሁም በዓለም ዙሪያ ለሚገኙ አድማጮች ደግሞ www.ethiopatriots.com በቀጥታ የሚያስተላልፈውን ፕሮግራም አሁን ጀመረ።
አድማጮቻችን እንደምን ሰምታችኋል? ይያልን የተለመደውን የዞትር ያክብሮት ሰላምታችንን ያስቀደም የዛሬ የካቲታ 2 ቀን 2012 ዓመተ ምህረት ወይንም እንደ ዩሮፓያን አቆጣጠር የማርች 1 2020 ቅንብራችንን ይዘን ቀርበናል። ወደ ለቱ ስርጭታችን سنመለስ ደግሞ በቅድሚያ ከኢትዮጵያ አንድነት ሬዲዮ በ15 ቀኑ የትጋጅ የሚቀርበውን ከታሪክ ማህደር ይስተናገዳል። በመቀጠልም ሰፊውን ጊዜ የመደብነው ለጥያቄና መልስ ነው። ሶስት ምሁራኖችን ለውይይት ጋብዘናል። ከምሁራኖቻችን ጋር ስለ ኢትዮጵያ ፖለቲካው ጥንቀት፣ ስለ ሰብአዊ መብት ጥሰት፣ አገዛዙ ከሽብርተኞች ጋር ስላለው ሽርክና የዘር ፖለቲካ ስላስከተለው አገርና ሕዝብን የማምከንና ከዚህ ጋር ተያያዥነት ያላቸው መዘዞች እንዲሁም ስለ ሕገ መንግሥቱና ፌዴራላዊ መዋቅሩ ጸረ ሕዝብነት በተለይም በጸረ አማራነት የተቀነቀነው ሕገ መንግሥት በብሔራዊ እሴቶቻችን ላይ ስላሳደረው ተጽዕኖ የሚዳስስ ውይይት እናደርጋለን። ውይይቱን እስከ መጨረሻ እንድትከታተሉ ከወዲሁ ግብዣችንን እናስቀድማለን። አድማጮቻችን የስርጭታችንን ሙሉ ሰዓት ከኛ ጋር እንድትቆዩ የዘወትር ግብዣችንን በማስቀደም ሳምንታዊ ስርጭታችንን አሁን ጀምረናል።
ታሪክ ማህደር እንደምን ሰነበታችሁ ማለት ሰላምታችንን በትህትና እናቀርባለን። በዚህ ምሽት የዚህ ክፍለ ጊዜ አባ ገስጥ ራስ አበባ አረጋይ በሚል ርዕስ ባበራ ጀምበሬ ዶክተር 1916 ዓ.ም የተደረሰ መጽሐፍ ምዕራፍ 20 ስልጣን መጋራት በሚል አርዕስት የተጻፈ የምዕራፉን ክፍል አንድ ጽሑፍ ይዘንላችሁ ቀርበናል። በጽሑፉ ውስጥ የምንጠቅሳቸው የአመጽ ወይም የዘመን አቆጣጠር የኢትዮጵያን የዘመን አቆጣጠር የተከተለ መሆኑን እንገልጻለን። አባ ገሰጽ ራስ አባ ባረጋይ ምዕራፍ 20 ስልጣን መጋራት ክፍል 1 በምድረ ኢትዮጵያ የተዘራው የዘመናዊ አስተዳደር ተክል ገና ሳይቆጠቁጥ ነበር በ1928 ዓመተ ምህረት በፋሺስት ኢጣሊያ ወረራ የተጀመረው። ይህን የዘመናዊ አስተዳደር ሽግኝ እንደገና ለመትከል በነጻነት ማግስት ሁሉም የመንግስት ባለስልጣናት በብሔራዊ ስሜት በየፊናቸው ጎንበስ ቀና ማለት ጀመሩ። ይሁን እንጂ ቅጠሉ ቢጠወልግም ስሩ ገና ያልተነቀለው የባላባታዊ አስተዳደርና የቆየው ወግና ስርዓት ደጋፊዎች እንብዛም የሚያፈናፍኑ ሆነው አልተገኙም። ይህን የመሰለ አስቸጋሪ ሁኔታ ያለ ነበር በ1933 ዓመተ ምህረት አዲስ መንግስት ለማቋቋምና ዘመናዊ አስተዳደር ለመዘርጋት ጥረት የተደረገው። ስለዚህም ነበር ጥረቱ ቅርጽና ስርዓት ያለው ይሆን ዘንድ የአመታት ጊዜ የወሰደው። የንጉሠ ነገሥቱ በዓለ ንግስ የብር ኢዮቤልዩ በተከበረበት በ1948 ዓመተ ምህረት በተሻሻለው ህገ መንግስት መታወጅ ነበር እድገት የጎለበተው። መሰረታዊ ህጎች ተከታትለው በመውጣታቸው ነበር ወደ ሌላ የእድገት እርከን የተላለፈው። በተሻሻለው ህገ መንግስት መሰረት ለተቋቋመው ፓርላማ የመጀመሪያው የህገ መምሪያ ምክር ቤት አባላት ምርጫ በ1949 ዓመተ ምህረት ተደረገ። ለህገ መወሰኛ ምክር ቤት አባልነትም ከፍተኛ የመንግስት ሹማምንት በ1950 ዓመተ ምህረት ተሾሙ። ፓርላማው በአዲስ ሁኔታ ሲደራጅ ጠቅላይ ሚኒስትር የነበሩት መኮንን እንዳልካቸው ቢትወደድ ተብለው የህግ መወሰኛ ምክር ቤት ፕሬዚዳንት ሲሆኑ ራስ አበበ አረጋይ የመከላከያ ሚኒስትርነቱን ቦታ እንደያዙ የሚኒስትሮች ምክር ቤት ሰብሳቢ ተብለው ጥቅምት 28 ቀን 1950 ዓመተ ምህረት ተሾሙ። በዚሁ ዕለት አቶ አክሊሉ ሀብተወልድ ደግሞ ብላቴን ጌታ ተብለው ምክትል ጠቅላይ ሚኒስትርና የጽፈት ሚኒስትር ሆኑ። ስለዚህ የጠቅላይ ሚኒስትሩ ስራ በሁለቱ ሹማምንት በመያዙ ስልጣኑ ለምክትል ጠቅላይ ሚኒስትሩና ለሚኒስትሮች ምክር ቤት ሰብሳቢ ተደለደለ። በሚኒስትሮች ምክር ቤት የሚታዩ ጉዳዮች ውሳኔ ለንጉሠ ነገሥቱ የሚቀርበው በምክር ቤቱ ሰብሳቢ ፊርማ ሲሆን ሲጸድቅ በሥራ ላይ እንዲውል የሚደረገው ምክትል ጠቅላይ ሚኒስትርና የጽህፈት ሚኒስትር ተብለው በተሾሙት ባለሥልጣን አማካይነት ነበር። እንደዚህ ያለው ሥልጣን ለሁለት የሚለው ዘይቤ ወይም የጋርዮሽ አሰራር ተዛም በፊት በኢትዮጵያ ተሰርቶበታል። ለምሳሌ ያህል ቀደም ሲል በጠቅላይ ሚኒስትሩና በጽህፈት ሚኒስትሩ መካከል ይህን የመሰለ አሰራር እንዲኖር ተደርጎ ነበር። ንጉሠ ነገሥቱ ይህን ሲያደርጉ የራሳቸው የሆነ ምክንያት ነበራቸው። ተነጻነት በኋላ ኢትዮጵያን ተባላባታዊ ሥርዓት ወደ ዘመናዊ አስተዳደር በማሸጋገር ንጉሠ ነገሥታዊ መንግሥታቸውን ሲያዋቅሩ ባላባታዊ ክብርና አምቻዊ ቅርበት ያላቸውን ደጃዝማች መኮንን እንዳልካቸውን ቢትወደድ ብለው ጠቅላይ ሚኒስትር እንዲሆኑ ሲሾሙ በጥረታቸው ራሳቸውን ያሳደጉትንና በስደቱ ዘመንም የቅርብ ረዳታቸው የነበሩትን የፖለቲካ ሰው አቶ ወልደ ጊዮርጊስ ወልደ ዮሐንስን ጸሐፊ ትእዛዝ ብለው የጽህፈት ሚኒስትርነትን መሾማቸው ሚዛን ለመጠበቅና የመንግሥትም ሥራ እርሳቸው በሚፈልጉት አኳኋን እንዲካሄድ ሁኔታዎችን ለማመቻቸት አስበው ይመስላል። የጽህፈት ሚኒስትርነት የንጉሠ ነገሥቱን ታላቁን ማህተም ጠባቂነትን በንጉሠ ነገሥቱ ስም ማንኛውንም አይነት ትእዛዝ የማስተላለፍ ሥልጣንን ስለሚያጎናጽፍ ምንም እንኳን በምክር ቤት ስብሰባ ላይ ጠቅላይ ሚኒስትሩ የኩዮች የበላይ መስለው ቢታይም በውሳኔዎች ማስተላለፍ ረገድ የጽህፈት ሚኒስትሩ ሙሉ በኩላሄ የሆነ ስልጣን ስለነበረው ባላብላጫ የስልጣን ድርሻ ተጋሪም ነበር። ባንሳራው ያገላለጽ የኢትዮጵያ አስተዳደር ሻል ያለ ህገ መንግስታዊ ቅርጽ እንዲያገኝ በተደረገበት በዛው ምዕተ ዓመት እኩሌታ ላይ ሌላ የሚኒስትሮች አለቃ መሰየም በማስፈለጉ ንጉሠ ነገሥቱ ያንኑ የተለመደውን የፖለቲካ ገበጣ ጨዋታ ነበር የተጫወቱት። በአንድ ፊት በእድሜና በሹመት አንጋፋ፣ በህዝብ ዘንድ የታዋቂነት ብልጫ ያላቸው ራስ አበበ አረጋይ በመንግሥት ሥልጣን ላይ ያሉ ሌላ ሰው ጠቅላይ ሚኒስትር ብሎ መሾሙ ከበዳቸው። በሌላ በኩል ደግሞ በተሻሻለው ሕገ መንግሥት መንፈስ ዘመናዊ አስተዳደር በሚጠይቀው መልክ የመንግሥቱን ሥራ የሚመራ የላቀ ዘመናዊ ትምህርትና በውጭ ጉዳይም ታወቂነትና ወጣትነትም ያለው ሰው በጠቅላይ ሚኒስትርነት መመደቡ አስፈላጊ ሆኖ ታያቸው። ሁለቱን ፍላጎቶች ለማጣጣም የነበራቸው ምርጫ የጠቅላይ ሚኒስትርነቱን የሥራ ድርሻ ለሁለቱ ሰዎች ማጋራት ሆኖ ተገኘ። ስለዚህም ነበር ተብዙ መጠበብ በኋላ ራስ አበበ አረጋይንና ብላቴን ጌታ አክሊሉ ሀብተወልድን ሥልጣን ተጋሪ አድርገው የሾሙት። በዚህም ሹመታቸው ራስ አበበ አረጋይ ወታደራዊ የደንብ ልብሳቸውን እንደለበሱ በሚኒስትሮች ምክር ቤት ሰብሳቢ ወንበር ላይ ተቀምጠው ጉባኤውን ሲመሩ በግርማ ሞገሳቸው ላይ ተከባሪነታቸው ታክሎበት ስብሰባው ጸጥታ የሰፈነበት አመራሩም የሰመረ ነበር። አባ ገስጥ ቀጠሮ አክባሪ በመሆናቸው የቀጠሮ ሰዓት አሳልፎ ለሚመጣ የሚኒስትሮች ምክር ቤት አባል የሚቸሯቸው መልካም ቃላት አትቸገር ጌታዬ ነህ የሚሉ ስለሆኑ የዚህን አባባል ትርጉም ሁሉም ስለሚያውቅ ሰዓት ታለፈበት ማንኛውም ሚኒስትር ወደ አዳራሹ አይገባም። ተሳስቶ ተገባም ቃላቱን ሲሰማ ወደ ኋላው ምልስ ብሎ ይወጣል እንጂ ደፍሮ ስንዝር እንኳን ወደ ወንበሩ አይራመድም። አባ ገስጥ ሐሳባቸውን ሰብስበው ጆሮአቸውን አንቀተው ስብሰባውን ስለሚመሩ ጮክ ተብሎ የተነገረ ቃል ቀርቶ በሹክሹክታ የሚተነፍሰው ምስንኳ ጆሮአቸው ጥልቅ ይላል። የፈለገ ሁሉ ሐሳቡን እንዲገልጽ እድል ተሰጡ በኋላ ነበር የራሳቸውን አስተያየት የሚገልጹት። ንግግራቸው ውጥር ምጥን ያለ ሊገልጹት ያሰቡትን በሚገባ ለማስጨበጥ የሚያስችልም ነበር። አባ ገስጥ የቱንም ያህል ውስብስብ በሆነ አቀራረብ ቢቀርብ ማንኛውንም ሐሳብ የመጨበጥ ፍሬ ነገሩን ተገለባው የመለየት እውነቱን ለማግኘትም የማውጣጣትና ሐሳብ የማጠቃለልም ችሎታ የነበራቸው የመንግሥት ሰው ነበሩ። በብዙ ሀረግ በተጠላለፈው ፊርማቸው ውስጥ የላቲን ፊደላት ታማርኛ ፊደላት ጋር ተጣምረው የሚታዩበት ቢሆንም እንደ ቡርዣ ወይም ፊናንስ ካሉት ጥቂት ቃላት በቀር የባዕድ ቃል ባነጋገራቸው አይደባልቁም። ሂሳብ በማስላት ያላቸው ፈጣንነትና የስሌታቸውም ትክክለኝነት በጣም የሚያስደንቅ ነበር። በ1951 ዓ ም ለምሳሌ በጀት በሚኒስትሮች ምክር ቤት በሚመከርበት ወቅት ታንደኛው ርዕስ ተቀንሶ ለሌላው ርዕስ በመጨመር እንደዚሁም አንድን ንዑስ ርዕስ ሙሉ በሙሉ በመሰረዝ ታንዱ ርዕስ ዝርዝር ቀንሶ ለሌላው በማዛወር ገቢና ወጪውን የተመዛዘነ ለማድረግ ሂሳብ ሲቀነስ ሲደመር ሲካፈልና ሲባዛ ቆይቶ በመጨረሻ ማጠቃለያ ሲሰራ በከፍተኛ ደረጃ ትምህርት ቤት ስሌት የተማረውንና በተለይም ሂሳብ እጣ ክፍሉ የሆነውን የምክር ቤቱ ዋና ጸሐፊ የሆነውን የዚህን መጽሐፍ ደራሲ ቀድመው ስለጨረሱ ለጥቂት ጊዜ ጠብቀው መጨረሱን ተሁኔታው ሲረዱ ውጤቱ ስንት ነው ብለው ጠየቁ። የእሱን የመደመር የመቀነስ የማካፈልና የማባዛት ውጤት ሲናገር ሶስቱን ትክክል ሰርተሃል አንደኛውን ግን የተሳሳተህ ስለመሰለኝ እስቲ መደመሩን እንደገና ስራው አሉ። ደምሮ ውጤቱን ሲገልጽላቸው ያሁኑ ተከክል ነው በማለት አረጋግጡለት። የተባለውን ስሌት ሳገናዝብ ተጣጣቸው ብቻ ሳይሆን በያዙት ዝርዝር ውስጥ ያልሰፈረ አሃዝ አለመኖሩን ስንናበብ በመገንዘቤ በማስተዋሻ ያዛቸው የተሟላ መሆን ጭምር በጣም ተደነኩ ይላል የዚሁ መጽሐፍ ደራሲና በስብሰባው ተገኝቶ ቃለ ጉባኤ ያዘጋጀ የነበረው ሰው። አባ ገስጥ ራስ አበበ አርጋይ ምዕራፍ 20 ክፍል 1 ስልጣን መገራት በዚህ ይጠናቀቃል። አድማጮቻችን የሚቀጥሉትን የምሽት ዝግጅቶች አብራችሁን እንድትከታተሉ እንጋብዛችኋለን። መልካም ምሽት።
Yeah, good, look, my chin, and what they're born to take.
ዶክተር በላይ አለ?
አሎ።
ኦኬ። ዶክተር ተስፋዬ ወጥቷል። ሃሎ? ዶክተር ተስፋዬ? የለም ወጥቷል ዶክተር ተስፋዬ። ሞክርለት እንደገና። ኦኬ። ዶክተር ተስፋዬ ወጥቷል። ላይን ላይ የለም። ወል ልቀጥል እና የፕሮግራሙን እናንተ ደውልለት እንግዲህ አድማጮቻችን ከዚህ ቀጥለን ወደ ቃለ መጠይቅ ጊዜ እንሸጋግራለን። ሶስት እንግዶችን ጋብዘናል። እንግዶቻችን በተለያዩ ሚዲያዎች ላይ በኢትዮጵያ ፖለቲካዊ፣ ማህበራዊ፣ ኢኮኖሚያዊና ወታደራዊ ጉዳዮች ዙሪያ የነቃ ተሳትፎ የሚያደርጉ ናቸው። በዲያስፖራው ትምህርታዊና ገንቢ አስተያየቶችን በመስጠት ትውውቅ ያገኙ ናቸው። በኢትዮጵያ ቅጥ ያጣ ዘረኝነት መንግስት ምክንያት ሀገሪቷ ለከፋ የህልውና አደጋ ተጋልጣለች። በታላቅ መራራ መስዋዕትነት የተጠበቀው የአንድ ሀገር፣ የአንድ ህዝብ፣ የአንዲት ሰንደቅ ዓላማ መንፈስ ከፍተኛ እንቆቅልሽ ላይ ወድቋል። በሁሉም አቅጣጫ ልዩነት ሰፍኗል። ይህ ትውልድ አገር ተፈታታኝ በሆኑ ተግዳሮች ስር ወድቋል። በዛሬው ውይይታችን በተለያዩ ጉዳዮች ዙሪያ ከእንግዶቻችን ጋር እንወያያለን። ጤና ይስጥልኝ እንግዶቻችን፣ ይሰማችኋል?
ይሰማል።
ዶክተር በላይ ይሰማል? ኦኬ። ዶክተር ተስፋዬ መስመር ላይ ወጥተዋል። ባልደረባዬ ሙከራ እያደረገ ነው እሳቸውንም ለማግኘት እንደገና እና ጤና ይስጥልኝ እንኳን በሰላም መጣችሁ እላለሁ።
አዎ ጠብቀይስ እንደገና።
ሄሎ።
አቤት።
ይሰማችኋል ሁላችሁም? የቴክኒክ ችግር እያጋጠመ ነው አሁን።
አላረጋግጥኩም መስማቴ እንደጋግቤ ድምጼን አሰምቻለሁ።
አዎ ዶክተር ተስፋዬስ?
የለም እኔ
ሰማኛለሁ። ይሰማኛል ዶክተር ደብሮ?
እሺ
የእርሶ ይሰማል? የዶክተር በላይ
ይሰማል?
አዎ ሁለታችሁ አላችሁ። ዶክተር ተስፋዬ ደመላሽ ናቸው ቴክኒኩ የተቸገርንበትና እናንተን እንግዲህ ልቀበልና ባልደረባዬ ሙከራ ያደርጋል ዶክተር ተስፋዬን ለማግኘት። እስከዛው ሁለታችሁ ጋር ውይይቱን እንቀጥላለን። በእግራችን ውስብስብ ችግሮች፣ ጥንቅጥ ሁኔታዎችና ፍትህ ያጡ ቀውሶች ግንዛቤ ውስጥ በማስገባት ያላችሁን የመፍትሄ ሐሳቦች ለአድማጮቻችን እንድታጋሩ በጋበዝናችሁ መሰረት ለቃለ መጠይቁ በሰዓቱ በመገኘታችሁ በኢትዮጵያ አንድነት ሬዲዮ የዝግጅት ክፍል በአድማጮቻችንና በራሴም ስም ምስጋናዬን አቀርባለሁ። ከሬዲዮኑ ባልደረባ ተኮላ ወርቁ ጋር አብረን ውይይቱን እናስተናግዳለን። አሁንም እንደሚሰማችሁ ተስፋ አድርጋለሁ።
ይሰማላለን።
ጥሩ። እስኪ ወደ መግቢያ ወደ ያስኩት ጥያቄ ልግባና ለሁላችሁም አንድ ለውይይታችን መንደርደሪያ የሚሆን ጥያቄ ላንሳ። በአጠቃላይ አሁን ስላለው ሀገራዊ ቀውስ አስመልክቶ ያላችሁን ግንዛቤ ብታጋሩን። በዶክተር ደብሩ ልጀምርና ዶክተር በላይ በቀጣይ ይሄዱበታል። ዶክተር ደብሩ በርሶ ጀምር ያለው ጥያቄና የሀገራችን ሁኔታ
በአሁኑ ሰዓት በዚህ ሰዓት ምን አይነት ሁኔታ ውስጥ ነው ያለ ነው? በምን መልኩ ይገልጹታል? አመሰግናለሁ። መድረኩ የርሶ ነው።
እሺ፣ እግዚአብሔርን ይወርቁ። እንዳልከው ጥንቅጥ ነው ያገራችን ሁኔታ። ከድጦ ደማት የሆነ እንደሄድበት እንትን ነው። ግን እንደው ባጭሩ ለማለት የሚያስፈልገው በሌ ግምት ላማሏለበት ኩበት ለቀማን የሆነው እነኚህ በስልጣን ላይ መጡ የተባሉ ሰዎች ላለፉት 28 29 ዘመናት ለ6 ለ7 ዓመት ኢትዮጵያ የምትባለውን ቃል ይጠራ ባልነበረ መንግስት ስር ተሰይመው ያገለግሉ የነበሩ ደሚሱን የኢትዮጵያ ሕዝብ በጠላትነት ያዩ የነበሩ ሰዎች ናቸው። ስለዚህ ከነኚህ በጎ ነገር መጠበቁ ትልቅ ተላላነት ይመስለኛል። እኔ ራሳችንን ሕዝቡ ነው መወቀስ ያለበት ባይ ነኝ። እንደነኚህ አይነቶቹን የሰው ብሶት ሊገረስስ የነበረውን የወያኔና የጣምራ ወራሪ ስርዓት በዚህ በጮሌ አንዴ ሱሴናት አንዴ ኢትዮጵያ የምንት ሴናት ባሉ ሰዎች ተሸንግሎ ለዚህ ደረጃ መድረስ መቼም ተጠያቂ ማንንም አልል ህዝቡ ነው ባይለኝ እኛንም አሻፈረን ማለት የነበረብን እና ከህዝብ እንትን የሚያመልጥ ምንም ነገር የለም። ህዝቡ አንድ ከሆነ ዛሬ ኢትዮጵያን በጠላትነት እንጂ እንደውም በግዴለሽነት አይደለም በጠላትነት በሚያይ ስርዓት ስር የወደቀችበት አጋጣሚ ነው። እንግዲህ ህግና ስርዓት የሚባል ነገር የማይከበርባት እንደውም ጸቁ ከፍቶ መወጉ በኮነኔ ነው ምንም የሌለበት ህግ የሌለበት ሀገር ነው። እዚህ ላይ እንደምሰሙት እንግዲህ በየቦታው እየታገተ ሴቶች እየተደፈሩ ከባህላችን ውጭ የሆነ ነገር የሚፈጸምባት በዚህ ላይ ደግሞ ዛሬ አባይን ግድብ ኃላፊነት ሆነ እውቀት ብቃት የሌላቸው ሰዎች የሀገራችን አፈንታ ለመወሰን ለፋቀና የሚባልበት እንትን ነው እና ይህን መገላገል አለበት ህዝቡ ነው ብለው እንግዲህ ባጭሩ ነው።
መልካም ዶክተር ደብሮ ለእናንተም ለግንዛቤ ያህል ዶክተር ተስፋዬ ገብተዋል መስመር ላይ ነዎት? ኦኬ ኦኬ፣ አልገቡልንም። ኦኬ፣ ልቀጥል ጥያቄን። ዶክተር በላይ የዶክተር ደብሩን አስተያየት ሰምተዋል። እስኪ እርስዎን ደግሞ ግንዛቤ ለአድማጮቻችን ቢያጋሩልን የሀገራችንን ሁኔታ በተመለከተ።
እሺ፣ በጣም አመሰግናለሁ። የዶክተር ደብሩን ሰምቻለሁ። አንተም እንዳነሳኸው ቅጥ ያጣ የሚለው ልቅ በደንብ ተደጋፊነት ያለው እሱም ያመጣቸው ከዲጡ ወደ ማጡ የሚለው ነገሮች በጣም እጅግ ይችሉ ሁኔታዎች ላይ እየሄድ ነው ያለ ነው። ያለንበትም ይሄንኑ ነው የሚመስለው። ለዚህ አደጋና ለዚህ አሁን ላለንበት ወቅት ያደረሱን በኢትዮጵያ ውስጥ 87 ብሔረሰቦች ወይም ነገዶች ውስጥ ሁለቱ ብሔረሰቦች በተለይ ትግራይ ወያኔና ኦሮሞ ኦነግ ኢትዮጵያን ለማፍረስ ህዝቧን ለማጋደል አቅደው አብረው ተባብረው የመሰረቱት ሁኔታ ነው። ለ27 ዓመት
ሲያስተቀምጡ ተስፋሉ።
ሄሎ ሄሎ፣ ዶክተር ተስፋዬ መስመር ላይ ገብቷል። ሄሎ፣
እያቆም ያለው እንግዲህ
አው መስመሩ ትንሽ እየተዛባ አስቸገረና ነው። ለዚህ ነው ይቅርታ ዶክተር በላይ። ይቀጥሉ ዶክተር በላይ እንግዲህ
እና እነዚህ አስከፊ ሆነ ሁኔታ ነው ያለ ነው። አሁን ደግሞ የሚታሰበው ምርጫ እየተባለ የሚታሰበው ነገር በይበልጥ የሚያገር የሚያፈርስና ህዝብን የሚያፋጅ ጉዳይ በእጅጉ የሚያሳስብ ሆኖ ነው የማየው። እና የኢትዮጵያ ጉዳይ ለኢትዮጵያ ብቻ ሳይሆን ዛሬ ባለንበት ለአፍሪካ ቀንድም ብሎም ለአፍሪካ በአጠቃላይ የሚያሳስብና ችግር ውስጥ የሚከተል በመሆኑ ይህ አይነቱ ጉዳይ በእውነት የዓለም መንግስታትንም ጣልቃና ቁጥጥር ውስጥ ሊያስገባ የሚችል ነው ብዬ ገምታለሁ ወደፊት እንጂ የኮኔር አብይ መንግስት ለኢትዮጵያ የሚታመን ሆኖም አልተገኘም። የሚታመንም ሊሆን ምንጊዜም አይችልም። የሚታመንና ለኢትዮጵያ ይሆናል ቢባል ኖሮ ከአማራውና ከአገር ወዳዱ ኢትዮጵያውያን ጋራ ተባብሮ በሰራ ነበር። በሹመትም የሚያሳያቸው ሰዎች ይሄንን የመሰሉና ለኢትዮጵያ የሚያስቡትን ባቀረባቸው ነበር። ነገር ግን አገር እንዲትፈርስ፣ እምነታችን እንዲጠፋ፣ ዜግነታችን እንዲደመሰስ፣ በተለይ በአማራው ላይ ጄኖሳይድ እንዲፈጸም ዛሬ እንደምናየው ተማሪዎቹ እየታገቱ ከፎቅ እየተወረወሩና ትምህርታቸው እንዲቋረጥ እየተደረገ ያለበት፣ መሪዎች የሚገደሉበት፣ ቤተክርስቲያንና መስጊድ እንዲቃጠሉ እና በሌላ መንገድ ደግሞ የአገሪቱ የኢትዮጵያ ጠላቶች እንዲታጠቁ ባንክ እንዲዘርፉ የተደረገበት ወቅት ነው። እና ይሄ በጣም አሳሳቢና በጣም ችግር የሚፈጥር ነው። ወደፊትም በተለይ የአረብና አክራሪ እስላሞችም ወደ ኢትዮጵያ እና ኢትዮጵያን እንዲዳፈሩ እየተደረገ ነው ያለው። የህግ የበላይነት እንዳይከበር፣ ህገ መንግስቱ እንዳይቀየር፣ ወያኔዎች ስንት ነፍስና አገር ሲዘርፉ ኢትዮጵያን ሲሸጡ የቆዩ እንዳይታሰሩ ዝም ብለው ተለቀው ያሉበት ነው። የኢትዮጵያ ህዝብ ያልመረጠው ሰው ነው አገሪቱን እየገዛ ያለው። እና አሁን ወደፊት የሚያደርገው ኢትዮጵያን የደም መሬት እንድትሆንና ህዝቧ ስበስቱ እንዲበጣበጥ እንዲጋደል የሚያደርግ ሁኔታ ነው ያቀደ ያለው። እና ይሄ በእውነት የዓለም መንግስታት እንታንትና ነው። እና በአጠቃላይ ይሄንን አቤቱታ አቅርበን አብይና ጽንፈኞች ተጠያቂ የሚሆኑበትን ለዓለም መንግስታትም ወደ ኢንተርናሽናል ኮርት የሚቀርቡበትን መንገድ መፈለግ አለብን። በአጋጣሚ ይህንን ጉዳይም የሚከታተሉ በአሁኑ ወቅቶች አሉ። ምናልባት ውጤት ሊያመጣ ይችላል ብዬ አስባለሁ። አቶ ደብሩ ያነሳው ጥያቄ አለ እና የኢትዮጵያ ህዝብ ነው ተጠያቂ የሚያደርገው ኃላፊነቱን ይህን ዘንግቷል የሚል አይነት ነገር ነው። ግን እኔ የኢትዮጵያ ህዝብ አመጽ ጀምሮ በዛ አመጽ ትልቅ ድል አግኝቶም ዳር ያደረሰውን ነው በአብይ በመደመር እና ፍቅር በሚል ሁኔታ ተሰልቦ የወደቀው። በይበልጥ የምወቅሰው ግን እዚህ ላይ ፓርቲነን እያ
አቤት ይቅርታ ይቅርታ፣ ዶክተር በላይ አንዴ ይጠብቁኝ። አይሰማሁትም ዶክተር ነጋሽ። ዶክተር ደብሮ አይሰማም? እስካሁን አልሰማሁት
ምንም ነገር አልሰማሁም፣ ምንም አልሰማሁም።
እስኪ ዶክተር በላይ ይቀጥሉ፣ እስኪ ይቀጥሉ።
እና ይሰማል
ዶክተር ነጋሽ?
አልሰማም፣ ምንም ነገር አልሰማም።
እስኪ አንዴ አንዴ ላቋርጣችሁና እንግዳው አንዴ መልሼ ልሞክር እንደገና። እሺ ዝጉትና መልሼ ሞክራለሁ።
የኔንም እንደዛው ነው።
ኖ የዶክተር በላይ የርሶ ይቆይ መስመር ላይ ይጠብቁኝና እንዴ ዶክተር ደብሩን ለማግኘት እንሞክራለን። እንዳዲስ
ይሰማሃል? አንተ
ይሰማል? ወይዬ ይሰማል። ኦኬ ለምንድን ነው እዚህ ጋር
ነው? ዶክተር በላይ ነው ማልሳይ ሰማሁት።
እሺ
ሄሎ ተናስተልኝ። ለለች አሰሙኛላችሁ አይደለም ዶክተር ተስፋዬ የፈለግን አልተሳካልንም ጠና ስለ ዶክተር ነጋሽ አይስ ማን ነው ዶክተር በደብሩ እንዴት ነው አይሰማም ሰላም ሰላም ዶክተር በላይ ይሰማል አይደለም
ይሰማኛል
ዶክተር ተስፋዬን ማስከበት እየሞከረ ነው እንግዲህ ከተሳካ ጥሩ ነው ዶክተር በላይን አይሰማም ዶክተር ደብሩ
ምንም አልሰማው ምንም አንድም ቃል
አንድም ቃል
አሁን አይሰማኝ
አሁን ስናገር ይሰማል ኦኬ አይ ግዴው የገባህበት እንትን በሞባይል ስለሆነ ያኛው መስመር ላይ ስለአደለ ሁለቱም በሌላ እንትን ነው የሚገናኙት ማለት ነውና አይ በቃ እንግዲህ ባለው ዝም ብሎ ያንደኛችሁ አንደኛችሁ መልስ ባይሆንም ያንላንዳችሁ ያላችሁን አስተያየት ብትሰጡ ይመረጣል ጥያቄዎቹ ዙሪያ ግድለምና በጥያቄዎቹ አንዱ አንደኛው መመለሱ አስተጋሊ ሊሆን ይችላል በዚህ ባለው ግንኙነት መሰረትና ለእንግዲህ ለቀረበላችሁ ጥያቄ ዝም ብሎ በኩላችሁን ተነታኖች አካፍሉን በጣም እናዝናለን ዶክተር ተስፋዬን ሁለት ጊዜ ተሞክረን ነበር ሊገባል ቻለምና እስቲ አሁንም እንሞክራለን እናንተ ቀጥሉ በጥያቄው መሰረት ምናልባት ወደ ሁለተኛው ጥያቄ መጀመሪያው እንዳሳችሁ ታል ይመስለኛል ወደ ሁለተኛው ተንትላላችሁ ወደ አቶ ወርቁ መልሳችኋለሁ
አሎ ይሰማል? ሁለታችሁም አላችሁ? ኦኬ እሺ ይሰማኛል የሁለታችሁም ይሰማኛል በጣም አመሰግናለሁ ዶክተር በላይ አቋርጨውት ነበርና ምናልባት አሳቦን አልቋጩ ከሆነ ይቀጥሉና ወደ ቀጣዩ ጥያቄ እንድገባ አመሰግናለሁ ባትደማመጡም በእናንተ በኩል
ከሆነ ባጠቃላይ ጨርሻለሁ ያው ዶክተር ደብሩ ያነሳው ህዝቡ ተጠያቂ እንደሚያደርገው አይነት ነገር ነውና ህዝቡ ታግሎ ወይ
ዶክተር በላይ ሞጣ ኦኬ ዶክተር ደብሩ ይስማውታል ዶክተር በላይ ማሁን ቴክኒካውን ተወጣ ወደ ቀጣዩ ጥያቄ ልግባ እንግዳው ሁለቱ እንደገና እስኪገኙ ድረስ በጣም ይቅርታ ላጋጠመኝ የቴክኒክ ችግር በጣም ይቅርታ ጠይቃለሁ በዛሬቱ ኢትዮጵያ ወይም በዛሬቱ ኢትዮጵያ የኦሮሞ ጽንፈኛ አገዛዝ በዙፋን ላይ ተቀምጧል በሜዳው ላይ የተለቀቁ ሽብርተኛ ቡድኖች እንደልባቸው እንቀሳቀሳሉ ቀደም ተቃቅሳችሁታል የባንክ ዘረፋው ግድያው እና ማፈናቀሉ መግደሉ ታሪክ ራሷን ትደግማለች ነውና የኦሮሞ ወረራ እየተካሄደ ነው የኦሮሞ ፋሺዝም በሐሰት ትርክቶች አቆጥቁቷል ራሱ አብይ በባለ የተናገረው እንደ ምስክርነት የሚቆጠር ነው የኢትዮጵያ የኦሮሞችን ፍላጎትና አላማ ተረድቷል ወይ ተረድቷል ካል በመሬት ላይ የሚታይ የኢትዮጵያዊነት ትግል መገለጫ አለ ወይ ወይንስ ጉዳዩ ለማራ ብቻ ተትቷል እስኪ በዚህ ዙሪያ አሳቦን ያጋሩን ዶክተር ደብሩ አመሰግናለሁ መስመሩ የርሶ ነው
እሺ አዎ ይሄ ፕላን ከተፈጠረ አይደለም ዛሬው ፋሺዝም እድል በገጠማቸው ቁጥር ባለመታደል በተለይ ባርኬ ባሩሲ ኢሉባቦር በተፋ ዛሬ ብቻ ሳይሆን የዛሬ 80 አመት የአባ ጅፋር ልጅ የነበረው አባ ጆቢር የሚባለው አማራን ያሳደደ በ30 አገራብር እየሸለመ አማራን አንገት ይቀላ የነበረ እንደነበር ታሪክ መሰፈይ እንትል ይላል እኛ እንግዲህ ለሀገራችን ነፍስ ሲባል ትክክለኛውን እንኳን ታሪክ እርግጥ የአድራጎት የኦሮሞ ህዝብ ይወክላል ለማለት ሳይሆን እንዲህ አይነቱ ነገር እንኳን ተፈጽሞ ይሄ አይነሳ የነበረው ቅሬታና ዝምድናን እንዳያሻክር በሚል ሳቤ ነበር ዛሬ የብቻ አይደለም ወያኔ ኢትዮጵያን ሲወርድ ከነሱ ጋራ ኦሮሞ ይቅርን ባንድቷ ነፃዎች ከሚባለው ጋር እንደው የገዛንቱን ተናገረ ባልባል ደጋግም የምናገረው ነው የኔ ዘመዶች እርምጃ አያት ቅድማቶች ይሁንበት ከነበረ እንትን 52 ሰዎች ናቸው ያለቁት። በአንድ ደበሶ የሚባል አካባቢ ብቻ ያልታጠቁ ያልጠረጠሩ በአማርነታቸው ብቻ እንደውም በርካቶቹ አማርኛ እንኳ ጠንቅቀው ይናገሩ አልነበሩ ሰዎች በርካታ ያርጌ ተወላጅ ገጠሩ ኦሮምኛ የሚናገሩ እነኚህ ሰዎች በአማርነታቸው አማራ ተብለው ብቻ ማዘብ አንገታቸው ላይ ስለዋለ ሴቷቂ ሳይባል 52 ያለቁበት ሁኔታ ነው። በጠላት ጊዜም ተመሳሳይ ሁኔታ ሊፈጸም በነበረበት ጊዜ አቴ ባርበኝነት ከባልደረቦቹ ጋር አምስቱን አመት ደን ገብቶ ሚስቶቻቸውን አያቴንም ሊዳሩ እያንዳንዱን አማራ ሚስት ቅርጫ ተጣጥለ ይገል የሚሳገባለው ተባብሎ እነኛ ጀግኖች ደን ገብተው አምስቱን አመት ጠላትን ሲያርበረብሩ በነበረበት ጊዜ መሬታቸው እንኳን ጦብ አላደረም። በፍራቻ ሸሽተው እነኛ ህል ያደርጉ የነበሩ እድል በገጠማቸው ጊዜ ሁሉ ይህ ሲደረግ የነበረ እንትን ሶማሌ ኢትዮጵያን በሚወርበት ጊዜ መንገድ እየመሩ አማራውን ያስፈጁ የነበሩ የኦነግ ጀሌዎች ናቸው። ኦሮሞ ተብዬዎች ነበሩ። የማይካድ ነው። ዋጮ የሚባል ቦታ 14 እናት የዘመዶች አስራራት ሞተዋል። በዚያ ጊዜ ሶማሌ በሚወርበት ይሄ ተደጋግሞ የተደረገ እንትን ነው። ዛሬ ስልጣን ከተያዘ ወዲህ በየቦታው በአቀናት ኢትዮጵያ በተለይ አማራ ምና ሌላውም ኢትዮጵያ የነባሩ ኢትዮጵያ
ውይይት እየተካሄደ ነው።
አንገታችሁ ላይ
ንግግር ያወጡ
የአይሁድ ማን ነው የዳዊትን ኮከብ ደረታቸው ላይ
ዶክተር ደብሩ አንድ ጊዜ ዶክተር ተስፋ አሁን ስለገባ ዶክተር ደብሩ እየተናገረ ነው። ለዚህ ነው ዝም ያልኩት። ዶክተር ተስፋ ይጠብቀኝ ሶሪ። እሺ ቀጥል ዶክተር ደብሩ።
እሺ እና ልክ አይሁዶች አውሮፓ ውስጥ ባለፉት ሺህ ዘመናት ቀደም ሲል የሶሪያ የመን ካሊፎች ደረታቸው ላይ ምልክት ለጥፎ አይሁድ የሚያሰኝ ባል የነበረው ከዛም በኋላ አይሁዶች ያደርጉት ማን ነው ናዚዎች ያደርጉ እንደነበረው አማራው ክርስቲያኑ በቀላሉ ይታደን የነበረው ዛሬ ብቻ አይደለም። ስልጣን ወያኔ ከያዘኝ በይፋ በህገ መንግስት ይህን ነገር ይፈጽሙ የነበሩ ሰዎች ናቸው። ዛሬ ስልጣን ላይ የመጡት ይህን ሲያደርጉ ሲያስደርጉ የነበሩ ሰዎች ናቸው። ሀውልት አስቀርሰው አላባቱ አለታሪኩ አማራ ጡት ቆርጧል ተብሎ ይሄን ያደረጉ ሰዎች ናቸው ስልጣን ላይ ያሉት። ዛሬ አኖሌ ተብሎ አማራ ያልታጠቀ አማራ እና ሌላው ነባር ኢትዮጵያዊ ብረት እንዲፈታ ተደርጎ የሚታረድበት ከሀገር የሚፈናቀልበት ስርዓት ነው ዛሬ። ይሄ የለየለት በህግ ማነው ምንድን ነው በመርህ የሚፈጸም ሁኔታ ነው። ምን ይላል ከነተረቱ እነሱን ማባበሉ አይበጅም። ሊገድል የመጣ እነሱ እንትም ያባብሉት አይመለስም ነው። ስለዚህ ምንም ነገር ሊመልሳቸው የሚችል ነገር የለም። ዛሬ እንደውም ተስፋፍቶ የኦሮሞን 4-500 ዓመት በፊት ወረራ ወደ ጎን ለማሰኘት ይጡር ይመስል ኦሮምኛ ከኩሽ ቋንቋ ስለሚከፈል ኩሽ ተብሎ ኦሮሞነቱን ማዋጣ ሲሆን ነባሩ ሌላ ኢትዮጵያዊ ሲዳማውን አፋሩን ሶማሌውንም የቀረውንም የደቡቡን ኩሽ ነን የሚል ፈሊጥም እንትን ብሏል። የሚያደርጉትን የሚያውቁ ሰዎች አይደሉም እነኚህ ሰዎች። የኢትዮጵያ ህዝብ አሻፈረኝ ማለት አለበት። ይህንን ስርዓት በማባበል አይደለም። የናዚ ፍልስፍና ብክር ነው ድራሽ አባቱ የጠፋው። የጣሊያንም የፋሽዝም በክርን እንጂ በሰላም እንትን አይደለም። ጀግናው ራሻ በኋላ አሜሪካ እንግሊዝና ፈረንሳይ ገብተው ነው እነኛን ድራሽ አባት። እዚህም ምንም ነገር የለም። ዛሬ እነኚህ ሰዎች በሰላም ወደ እንትን ይቀርባሉ ብሎ ማለት ዘበት ነው እና እሳትም በሳት ነው በኔ ግምት ይሄ ነው መደረግ ያለበት በትንሹ መቋቋም ይኖርበታል አለበለዚያ ምንም ማቆም ያለው እየተፈጀ ነው በርካታ ህዝብ አሁን ባለፈው ጥድሽ ነበር ያባቴ ወንድሙ ልጅ አንድ ኮርኔል በጠራራ ፀሐይ ራሱ ሲላ ተገብሐረር በመኪና ገሎት ባለጊዜ ኦሮሞ ተብዬ መንጃ ፈቃድ የሌለው ገሎት ደጋግሞ ዳምጦት መኪናው ታርጋ የላት ይሄ በጋድ የሚደረግበት ሀገር ነው ሐረር ከተማው ቶንዶ አደገበት ሀገር ውስጥ ነው የሆነው አያማራ መገደል ይውሻ ያህል እንትን ብትያልበት ሀገር ናት ዛሬ ኢትዮጵያ እንግዲህ ኢትዮጵያን ኢትዮጵያ አንድ ህዝብ አደረገ ቢባል አማራ ነው ወንሱ ሳይላይ ግን አማራው ብቻ ሳይሆን ዛሬ የቀረውም ኢትዮጵያ እድል ቢገጥማቸው ድራሽ አባቱን አጥፍተው 28 ነገር እንዳጠፉና ኦሮምኛ እንዲናገር እንዳደረጉ ሁሉ ነገ የማይቀርለት ነው የማይቀርለት ነው ይሄ ግብዝነት ነው ይሄን እንዲያነቱን ነገር የመሸከም እንትን ግብዝነት እንጂ ነገ ያንዳንዷ ከነኬንያ ያለው ኦሮሞ ጋር መንግስት ሊያቆሙ ምስራቅ አፍሪካ አይ ሰሞን ታሪክ ተብሎ የተጻፈ መጽሐፍ ኦርን የኢትዮጵያና የኦርን ተብሎ እነሱ ናቸው ያጻፉት የኢትዮጵያ ታሪክ ትላንትና ከተፈጠሩ ከነኬንያ እንትኖች ጋራ ኦርን ቀንድ ተብሎ ኢትዮጵያ የኢትዮጵያንም ታሪክ የማይዘክር ነው ይህን ከማድረግ ምንም ነገር የኢትዮጵያን ነባር እንትን አጥፍተው አዲስ የአንድ ጀርመን ፋሽስት የሆነ ፕሮቴስታንት የጻፈላቸው እንትን አለ ኦሮሞያ ቢባል የዛሬ 150 ዓመት ቅድም እሷ ተይዛ ወያኔ ሀገር ሰጣቸው ኦሮሚያ የሚባል መባልም የለበት እንደ አይነቱ ነገር የነባር ኢትዮጵያኖች እንትን ነው መባልም የለበት ስለዚህ ተጠያቂው በርቅ ሰው ነው እንደ አይነቱ ነገር መቀበሉ ባይነኝ ነው
እሺ
አሻፈሪ መባል አለበት
እሺ ዶክተር ደብሩ እስቲ ወደ ዶክተር ተስፋዬ እሺ ቀደም ሲል ያው የቴሌፎን ችግር ስለነበር አድማጮቻችን ይቅርታን ጠይቃለን እንግዳችንም ዶክተር ተስፋዬ እንደዚሁ ይቅርታን ጠይቃለን ወደ አንተ ልመለስና የመንደርደሪያ ጥያቄ አድርገን ነበረውን በአጠቃላይ የኢትዮጵያን ያሁኑን ሁኔታ ሀገራዊ ቀውሱ ማስመልክቶ አንዳንድ መንደርደሪያ ሐሳብ እንድሰጡ ነው የጠየቅናቸው እስቲ በሱ ላይ አንድ 5 ደቂቃ እንደዚህ ሄድበትና ወደሚቀጥለው ጥያቄ ሸጋገራለሁ ዶክተር በላይና ዶክተር ተስፋዬ የሚሳተፉበት ሁለተኛው ጥያቄ አሁን ዶክተር ደብሩ ያብራራው ነው ምን እንደሰማችሁ አላቅም ግን ያው ዶክተር በላይ አልሰማም ብሎ ነበርና የመጀመሪያ ዶክተር ተስፋዬ አስተያየትን የመጀመሪያውን ጥያቄ ምናልባት አልሰማሁም ሌሎችን አንግግር ጥያቄው ግን የኢትዮጵያን ተጨባጭ ሁኔታ በመዳሰስ ለመጀመር ነበር እስስ በስዙራ ላይ ያለን አስተያየት ፍትገልጽልን
እሺ አመሰግናለሁ ሰላም ደብሩ ለዶክተር በላይም አመሰግናለሁ ለውይይት ስለጋበዛችሁኝ እንግዲህ ያው የሀገሪቱ ተጨባጭ ሁኔታ እንደምናውቀው ነው ብዙ መባለም የለም አያስፈልገውም እንደው ቀውስ ነው መፈናቀል መገደል መታገት ያካተተ ሁኔታ ነው እና ውጥረቱ በእኔ ግምት እንግዲህ ውጥረት አለ በአገሪቱ ላይ ለሀገራዊ ውጥረት አለ ውጥረቱ በመሰረቱ ፖለቲካዊ ነው ለውጥ ከተባለው ሂደት ጋር የተያያዘ ውጥረት ነው በእኔ ግምት ምክንያቱም ለውጡ ምንድነው ምን አይነት ለውጥ ነው የተካሄደው የሚለው ላይም ትንሽ ጋብ ብለን መወያየቱ ጥሩ ነው ምክንያቱም እኔ እንደሚታየኝ በመሰረቱ የስርዓት ጥገና ለውጥ ነው የተካሄደው ይሄ የኦሮሞ ወጣቱ ህዝብ ቀሮ የተባለው ለምሳሌ ሲገፋ ለለውጥም ሲል ያው የጎሰኝነት ፖለቲካን የተከተለ እንቅስቃሴ ነበር በመሰረቱ አገራዊ የሚባል አልነበረም እና ያው በድሮ ኢህአዴግ በተባለው ድርጅት የተካተተው ኦዴፓ የሚባለው ኦሮሞ ዲሞክራሲያዊ ፓርቲ ወይም ኦነጎች ሌሎችም ያንን ፈለግ ተከትለው የህዝቡን የህዝበኝነቱን ተከትለው አንዳንድ ለውጦች ውስጣዊ አድርገው ያው ስርዓቱን እንዳለ ለመቀጠል ማለት የጎሳ አገዛዙ ስርዓት የደረሰበትን አንዳንድ ውጥረት እሱን አክመው ለመቀጠል ያደረጉት ነው እና አገዛዙ ቀጥሏል በዚህ አካሄድ እና እንግዲህ ሁለት ችግሮች ይዟል አንደኛ ነባራው የሆነውን የወያኔን ውጥረት ይዞ ተሸክሞ እንዳላለ ምክንያቱም ያው የጎሳ ገዛል በኔ ግምት ደንበኛ ጸረ ኢትዮጵያ ድራማ የሆነ በተለይ ያንን ይዟል። ከዛ በላይ ደግሞ የራሱን ውጥንቅጦች ጨምሯል። ይሄ ቀውስ ይሄ ሰው መፈናቀሉ መገደሉ ምናምኑን እሱ ጨማምሯል እና ይሄ ነው በብዛት እንግዲህ ያሁን ያለንበት ሁኔታ ባጭሩ ውጥረቱ ከዚህ የሚነሳ ነው። ለውጥ የተባለው ነገር ራሱ በጣም አወዛጋቢና በሌላ በኩል ደግሞ ያለውን ስርዓታዊ መዋቅርን የሚቀጥል መሆኑ የውጥረቱ ሁሉ መነሻ ነው ማለት ይቻላል ባጭሩ ጊዜ ሳልወስድ እና ይሄን በዝርዝር ማየት ይቻላል ካስፈለገ። ይሄ ነው እንግዲህ እኔ የማየው።
በጣም ጥሩ። አሁን ሀገራችን ጉዳይ በእርግጥ ብዙ ቀውሶች አሉ። አሁን በተለይ እንደው ሳናነሳው ማለፍ የሌለብን በኢትዮጵያ ውስጥ ከዚህ ከትምህርት ቤት አማራ ወጣቶች ከታገዱ ይኸው ሁለተኛ ወር አልፏቸዋል ይመስለኛል፣ ባልሳሳት ሶስተኛ ወር ያቸው ይዘዋል። ይሄ ራሱ እየተረሳ ሌሎች ነገሮች የፖለቲካ ትዕይንቶች እየተፈጸሙ ነው። በአገዛዙ ሆን ብለው ቲያትር እየተፈጸመባቸው ነው እና ወይንም በኢትዮጵያ ፖለቲካ ዙሪያ ላይ አንድ አዳዲስ ነገሮችን ያመጣሉ፣ ሌላ ነገር ይዘመራል፣ ሌላ ነገር ይዘፈናል እና ይሄ ሁሉ ነገሮች ምስቅልቅል እንዲሆንና አገዛዙ የፈለገውን ነገር እንዲያደርግ የሚፈለግን ዘመቻ እንዳለ ነው የምንገነዘበው። ዶክተር ተስፋዬ እና ዶክተር በላይ በሁለተኛው ጥያቄ ዶክተር ደብሩ በመለሰው ላይ ወይንም አስተያየቱን በሰጠው ላይ አስተያየታችሁን አልሰጣችሁም። በተለይ ዶክተር በላይ ሰምተህ ከሆነ ዶክተር ደብሩን አለ ዶክተር በላይ
አለ አይሰማኝ።
አዎ በዚህ የኦሮሞን መሳፋት ጉዳይ በሚመለከት ብዙ ተብሏል። ነፍሳቸውን ይማርና ጀነራል አሳምነው ይሄንን በደንብ አስምረውበት ነው ህይወታቸው ያለፈው እና ግን ምንድነው በአሁኑ ወቅት የሚታየው ሌሎቹ ይሄንን የሌሎችን መጨፍለቅ የነበረውን የኦሮሞ መስፋፋት ዘመን የተፈጸመውን ነገር እየተሰራ ያለ ሌሎቹ ትግሉን አያካሄዱትም ወይ ማልተመለከቱትም አደጋውን። አሁንም ቢሆን በዚህ ጉዳይ ላይ የሚሞተው የሚሰደደው አማራው ነውና የኦሮሞችን መስፋፋት ከኢትዮጵያዊነት አንጻር ኢትዮጵያዊ መንፈስ አለን የሚለው እስካል መታገሉን ትቶ ለአማራው የተቶ ይመስላል የሚል አገላለጽ አለ። እስቲ በዚህ ዙሪያ ላይ ዶክተር ተስፋዬን እንጀምርና ከዛ ዶክተር ባይ ትቀጥላለህ።
እሺ እንግዲህ ያው እንደተባለው ብዙ ቀውስ በአመዛኙ አማራ ላይ ያነጣጠረ ነው። ያው ይሄም አንዱ ቅድም ያልኩት ነገር ነው። የጎሳ ገዛዙ ስርዓት ቀጣይነትን ያመረክታል። ምክንያቱም ወያኔዎች ከጅምሩ አማራን በገሃድ ጠቅሰው ጠላት ብለው የፈረጁ ስለሆኑ ነው። ከዛም ይሄም አሁንም ያለው ስርዓት ያንን ፈለግ ተከትሏል ማለት ይቻላል። እና እዚህ ላይ እና ለምሳሌ አንድ የሚገርም ነገር አለ። ምክንያቱም አሁን ዶክተር አብይ ትናንትና ይመስለኛል ስለ ባድዋ ድል ሳቢያ አይ አይደለም ብቻ ቀደም ብሎ ነው ይመስለኛል አንድ አረብ ሀገር ሄዶ የተናገረው ነገር አለ። ኢትዮጵያውያን ቂመኞች ናቸው፣ ጥይዎች ናቸው፣ በዚህ ምክንያት ነው ችግራችን ማለት የሚል። ግን የአማራው ያረጋገጠው ነገር ቢኖር እንጃ የራሱን ህልውና ስጋት ላይ እስከሚጥል ድረስ ያረጋገጠው ነገር ቢኖር ቻይነቱ በፍቅር በእርቅ በአብሮነት ይችን ሀገር እናያዝ እያለ ወደኋላ እየታጠፈ እያለ ጠቅላይ ሚኒስትር ተብየው ያው ቂመኞች ናቸው ጠይ ናቸው ምናምን የሚል ፕሮፓጋንዳ ይነዛ ነበር። ይገርማችኋል እዛ አይታችሁ እንደሆነ አላውቅም በአንድ በቪዲዮ ሴት ሁለት ሴቶች የተጣሉ አስታርቃለሁ ብሎ ያው ኢትዮጵያን የሚወክሉ ናቸው በአናሎጂ በመመሳሰል የኢትዮጵያ ችግር ብሎ የተናገረው ነገር አለ። ግን ዋናው ቁም ነገር ምንድን ነው? አማራ ላይ ያነጣጠሩ ችግሮች ይሄ በብዙ ይሄ የተማሪዎች መታገትም ሆነ ሌሎች እና ይህ ምን አይነት ችግር ነው? እንዴት ነው መቋቋም የሚቻለው ለሚለው እኔ በዛ ላይ ነው እኔ በጣም አተኩረው። ምክንያቱም አሁን ያለውን ለአማራው ማህበራዊ ህልውና በጣም አደገኛ የሆነ ሁኔታ አለ። ምንድነው ይሄ? ቅድም ደብሩ እንዳለው ምንድነው ይሄ? በፍቅር በጨዋነት በእርቅ በአብሮነት እንቀጥል ሲባል ምንም የሚሰርጣቸው አይደለም። ይህ አይነት አባባል እንደ ድክመት ነው የሚያዩት። ለምሳሌ አንድ ጫማ ርዝመት ቢሰጧቸው 10 ጫማን ለመውሰድ ነው የሚፈልጉት። እና ለኔ ይሄ አደገኛ ነው ለአማራው ህልውና። እንዴት ቢባል ለምሳሌ በዝምታ በቅንነት መልክት እያሉ ዝም ብሎ ማየት እንዲህ አይነት በጣም የጠቆረ የጥፋት ደመና ሀገራችን ላይ አማራው ላይ በስለያንጃበበ ዝም ብሎ ቁጭ ብሎ ማየት ለአማራው ሁሉና በጣም በጣም አስጊ ነው ለደህንነቱ ምክንያቱም ደካማ መስሎ ወይም ሆኖ መታየት ለአማራው ሁሉና በጣም አደገኛ ነው ምክንያቱም ለሰፊ ህዝብ ጥፋት እና ጄኖሳይድ ይጋብዛል ከመጋበዝም አልፎ ሊጭር ይችላል ምክንያቱም ደክሞ መታየት ወይም ደካማ መስሎ መታየት የፈለጉትን እንግዲህ ዛሬ እስከ ዛሬ ድረስ በአማራው ላይ ከቃጡት ጥቃት የላቀ በጣም እና የከፋ ይሄ ጄኖሳይዳል የሆነ ነገር ሊካሄድ ስለሚችል ይሄ ራሱ በጣም በጣም ታሳቢ መሆን ያለበትና መፍትሄው መገኘት ያለበት ነው የመኖሪያ ወይም ያለመኖር ችግር ብዬ ነው የማየው ከዛም አልፎ ያገር ሁሉናም ችግር ያመጣል ያለው እና ይሄ በቃ ቀደም ደብሩ በደንብ አስቀምጦታል ይሄ ስለም ይሄን ነገር ፋይዳ ስለሌለው ነው
ይቅርታ ዶክተር ተስፋዬ ይቅርታ አንድ ቦታ አንደኛችሁ ቴሌፎን ላይ ድምጽ አለ ዶክተር ደብሩ ባንተ በኩል ነው
እኔ ጋር ነው
የለም ድምጽ አንድ ቦታ ላይ ይሰማል እሺ ይቀጥል ይቅርታ ዶክተር ተስፋዬ
እና ምንድነው እዚህ ላይ አንድ የተሳሳተ ምስል አለ ስለአማራው እኔም በጣም የሚያስቸግረኝ አማራው ለምሳሌ በጨዋነት በፍቅር በርቅ እንዲሃይኖ ባብሮነት የሚለው ነገር እርግጥ አማራን ይገልጻል አማራ ታጋሽ ነው ጨዋ ነው ግን ሲያስፈልገው ደግሞ ሰይፍ የሚመዝና ቆራጥና ታጋይ ነፍጠኛና ሀገር ድንበር ጠባቂ ሀገር ያቅና ህዝብ ነው እና ይሄ አንድ ወጥ የሆነ አማራን መሳል ዝም ብሎ ምንም አያረግም ሲገፋ ታገት ሲተገር ዝም ብሎ የሚያይና መከራውን የሚቀበል ሆኖ መመሰሉ ራሱ አንደኛ ከታሪካዊ አመለካከት አኳያ ልክ አይደለም አማራን አይገልጽም የአማራን ሰፊና የተወሳሰበ ማንነትና ማህበራዊ ማንነትና ሀገራዊ ማንነትን አይመጥንም ሁለተኛ ለህልውናው ለአማራ አደገኛ ነው በሶስተኛ ደረጃ ደግሞ ጨዋም ሆኖ ዝም ተብሎ ቢቀጠል ቅድም ደብሩ በደንብ እንዳለው ይሄን ያህል ፋይዳ የለውም እንዲህ አይነት አቀራረብ ለነዚህ ለአማራው ደመኞች ምንም አይሰርቅም ገብቷቸው እስቲ እንግዲህ እንታገስ የሚያስብላ ሳይሆን የሚያባብስና አደገኛ ስለሆነ ይሄንን ማሳሰብ ነው በጥሞና ማሰብ ይኖርብናል ለማለት ነው
እሺ እሺ ዶክተር በላይ ጥያቄውንም ሰምተዋል አስተያየቱም ዶክተር ተስፋም ሰምተዋል ዶክተር ደብሩን ሰምተ ነበር
ሰምቻለሁ
አቤት በል እንግዲህ ላንተ ለድሉ ለዶክተር በላይ ነው መሰጠው ዶክተር ደብሩ ጠብቀኝ እሺ ዶክተር በላይ እንግዲህ በዚህ ዙሪያ ላይ ያለን አስተያየት
እስቲ ያ እንግዲህ እነሱ እንደገለጹት ሆኖ በመጀመሪያ ኦሮሞ እንኳን ለዙፋን ሊበቃ ቀርቶ ተከፋፍሎ እርስ በርሱ እየተገዳደለ ያለ ዙፋን ለሚለው ተርም የሚያበቃው ስርዓት የማይከተሉ ናቸው ይሄ ነው ማሰበው እና አንድ ቀን በኦሮሞ ክልልም እንደዚሁ የደም በስበሳቸው የሚፋሰስ እንደሚሆን ነው የምገምተው ማለት ዶክተር ደብሩ እንደገለጸው የነዚህ ባህሪያቸው ያረመኔነት የመግደል እና የክህደት በመሆኑ ዛሬ ኢትዮጵያን ክደው ለማፍረስ ከወያኔ ጋር ከትግራይ በወጡት ባንዳዎች ተሻርከው አገሪቱን ኢትዮጵያን ለማፍረስ ነው ትግል እያደረጉ ያሉት እና ይሄ በእውነት አሁን እነዚህ ሁለቱ የሚያደርጉት ኦሮሞ ያቀደው ከፖለቲካ ባሻገር ኢትዮጵያን አገር የማፍረስ ሁኔታ ነው እና በዚህ አቋም ያው ዶክተር አብይም በባሌ ያደረገው ንግግር ኢትዮጵያዊነትን ሳይሆን በአንጻሩ የሚያሳየው ለኢትዮጵያ የማይታመን መሆኑን የሚያሳይና በሌላ በኩል ግን ደግሞ ለኦሮሞ ቆሞና ከኦነግ ጋር አብሮ የሚሰራ መሆኑን በራሱ አንደበት እንደመሰከረው የሚታይ ነው ይሄ ነው ማስበው እና ኦሮሞ በኢትዮጵያ በ85 ብሔረሰቦች የተጠላና የተወገዘ ሆኖ ነው በአሁን ወቅት የሚታየው ባለፈው በሶማሌ ማይተናል በደቡብ ላይ የሚያረጉትም ይሄንን የመሰለና ህዝብን ስፕርስ በማጣላት ስፕርታቸውም እየተናናቁ የወለጋው የሸዋ ኦሮሞ እየተባባሉ ከድሮ ጀምሮ ይህን ቅሬታና እልቂት የሚፈጥሩ ናቸው እና ወደፊትም ይህንን የሚያደርጉና በራሳቸውም ላይ ተጠልተው በሌሎቹ እና በራሳቸውም በሚያደርጉት የሚደመሰሱ ወይም የሚወገዱ ሆነው ነው የሚታየው። እና በአጠቃላይ ባህሪያቸው ይሄ ነው። የኢትዮጵያ ሕዝብ ደግሞ በሚገባ ኦሮሞን ተገንዝቦ አውቋል እና አደገኝነታቸውን ከተረዳ የቆየ ነው። እና ኦሮሞ ከወያኔ ጋር ባይተባበር ኖሮ ወያኔ መሀል ሀገር ድረስ መጥቶ ለ27 ዓመት አገሪቱን ሀብት መሬቷን መሸጥ ህዝቧን መግደል ባላደረገ ነበር። እና ወያኔ ኦሮሞ ኢትዮጵያን ለማፍረስ አላማ አድርገው ነው ኢትዮጵያ ውስጥ መጀመሪያ ለ27 ዓመት የቆዩት። ይህ ደግሞ በኢትዮጵያ ህዝብ ብርታት አልሆነላቸውም። ግን እርስ በርሳቸው ያው እንደሚተላለቁ የሚያሳይ ነው ብዬ ገምታለሁ። እና ይህ ትልቁ ምልክት የነሱ የራሳቸው መከፋፈል እና አሁን በየራሳቸው ቦምብ የሚጥሉት ይህንን ነው። እና የኢትዮጵያ ህዝብ ግን እነሱን በሚገባ ተረድቷል። ደግሞ ይህንን ደግሞ ሊቋቋመው እና እንትን ሊያደርገው የሚችለው ያው የኢህአዴግ መንግስት ለመጣል በአመፅ ያደረገው ትግል ከፍተኛ ነበር። ያ ወደ መጨረሻው ድል ሊደርስ ሲል አብይ በመደመርና በፍቅር አይነት ነገር ህዝቡን አቆላሽቶ ያን ትግል ዛሬ ላለንበት እልቂት እና ፍጆታ አድርሶታል። ይሄ ደግሞ የሚቀጥሉትም አሁን በአማራው ላይ ያተኮረ ነው። ያው ባለፈው መሪዎቹን እስከ መግደል ድረስ ተማሪዎች እስከ መፈናቀል የሚደርሱበትና የሚገደሉበት ምክንያት ይሄ ነው። በአጠቃላይ ደግሞ ያው የኦሮሞ ቁጥር ማጆሪቲ ነው፣ ትልቅ ነው እየተባለ የተወራለት ያው ወያኔ በእነሱ ለመጠቀም ያደረገው ስለሆነ ነው እንጂ አማራ ከ15 ሚሊዮን በላይ በኦሮሞ ውስጥ አለ። እንደ አንድ ኦሮሞ ተደርጎ እየተቆጠረ ነው ያለው። በዛው ውስጥ ደግሞ ከ18 በላይ ሌላ ቋንቋ የሚናገሩ ብሔር ብሔረሰቦች አሉ በዛ በኦሮሞ ውስጥ። ስለዚህ ምንም ትልቅነት የላቸው። አብይ ግን ዘሆነን ግመለን እያሉ የሚያወሩት ይሄ በእውነት ትክክለኛና ምንም እንትን የሌለው ነው። ከማንም አይበልጡም። በኢትዮጵያ ውስጥ ትልቅ ብሔረሰብ አለ ከተባለ እንግዲህ አማራ ነው ብዬ ነው የምገምተው። እና ይሄንን በውሸት ፕሮፓጋንዳ በውሸት ቋንቋና በተለያዩ የአሻጥር ጉዳዮች በአማራው ላይ እና በአገሪቱ ላይ ትልቅ ዘመቻ እያደረጉ ነው። ይሄ ነው እንግዲህ ብዙ ችግር እየፈጠረ ያለው። በአጠቃላይ ግን የእነሱ ዓላማ በፖለቲካ ብቻ ሳይሆን አገሪቱን ለማፍረስ ያለ ነው። ዶክተር ተስፋዬ እንዳለው አማራው ነው እንጂ ስለ አማራው መግለጽ የሚችለው ኦሮሞ አማራውን ሊገልጸው አይችልም። አማራ ክርስቲያን ነው፣ እምነት ያለው በአንድ አምላክ የሚያመልክ ነው፣ አትንኩኝ ባይ ነው። ሲነካ ደግሞ ያ የሚነካውን መከላከል አለበት። ይሄ ባህሪው ነው፣ ጸባው ነው። ግን አልፎ ማንንም ለመግደል ወይም ለማንኛው ላይ አያደርግም። ለዚህ ነው አማራ ከማንኛውም ብሔር ብሔረሰብ ጋር ተጋብቶ ተዋልዶ የደም እና የርስትም ክፍልፍል ያደረገው። እና አማራው በዚህ መንገድ በአማራው ነው መገለጽም ያለበት። ለዚህ ጉዳይ ደግሞ አሻፍሬ ብሎ መነሳት የሁሉም ኢትዮጵያኖች ነው። ይህን ደግሞ ወደፊት አሁን ህዝብ እየገባው ሲሄድ ሊያደርገው የሚችል ነው ብዬ ነው የማስበው እንጂ ኦሮሞ ያው ባህሪው እንደተገለጸው የአረመኔነት እና ክደት ይኸው ዛሬ እንደሚታየው ሜጫ እና ገጨራ ይዞ በየአደባባዩ እየሄደ ህዝብ እንትን የሚያደርግ የሚዘርፍ ነው። ለዚህም ነው ወደ 20 ምናምን ባንክ የተዘረፈው። አሁን ከግለሰቦች ንብረት እየተቀማ ያፈሩትን እየተወሰደ የሰውን አካል እያጎደሉ የሚገኙት እና ሁሉም አይ ቲንክ 85ቱም ብሔር ብሔረሰቦች የተረዱት ይመስለኛል። በዚህ ደግሞ ይህ ሁሉም የሚገባው ይመስለኛል። በዚህ ዙሪያ ያለ ነው። ለኢትዮጵያዊነት ደግሞ ሌላው በሙሉ ደቡቡም፣ ሶማሌውም፣ አፋሩም፣ ጋምቤላውም ለኢትዮጵያዊነት ባንዲነት ተነስተ ለኢትዮጵያን መጠበቅ ይኖርበታል። ይሄንን ደግሞ አማራውን በይበልጥ መስራት ያለበት ነው ይያስባለሁ።
በጣም ጥሩ ዶክተር በላይ፣ ዶክተር ተስፋዬ፣ ዶክተር ደብሩ እንግዲህ በዚህ ዙሪያ ላይ ያለውን ለሚቀጥለው ምናልባት ሳምንትም በዚህ በቴክኒኩ ጉዳይ ምክንያት ብዙ ሰዓቶች ስለጎደሉብን ደቂቃዎች ስለጎደሉብን መመለሳችን አይቀርም እና ወደ ሶስተኛ ጥያቄ እንሸጋገርና ከዶክተር ደብሩ ልጀምር። ያው ሰዓታችንም እንግዲህ ያው እንትን ያለብን ነው። በዚህ በአማራው ዙሪያ ላይ ቁልፍ የሆነ ጉዳይ ነው። አማራው ለ28 አመታት እጅ እየተመዘዙ እየተቆሙ ሲያስገድሉ የነበሩት ዛሬም በስልጣን ላይ ያለው በአደን የሚባል የወያኔ ውልድ የሆነ ድርጅት ነው። ዛሬም የዶክተር አብይ ቅጥረኛ ሆኖ ይሰራል። እና የአማራው ትግል ወደፊት ይራመር ከተባለ በአደን የሚባል ኃይል መጥፋት አለበት የሚለው ጥሪ እየተደመጠ ነው። ይሄ የቆየ ጥሪ ነው። አሁንም ለምሳሌ የአማራው ጣቱ የታፈነው 45000 ዩኒቨርሲቲ ተማሪዎች ተባረው ምንም ያደረገው ነገር የለምና እንደውም የሚሰራው ለአሁን ለተረኞቹ ነው ያገለግላል ያለውና ይሄን በሚመለከት አሁንም እንደሚታየው ተናግራችሁታል። የኦሮሞን የበላይነት ለማስፈን ጦር እየሰበቁ ነው። ጦር ሰንጣጆች አሰልጥነዋል። የኦሮሞ እንትኑ ኦኤልኤፍና ኦፒዲዮ ትግሬዎቹም እንደዚሁ ነው። ያኔ ወደ 1.2 ሚሊዮን ሰራዊት አላቸው። አማራው ለመከላከል እንዳይችል ተከልክሏል። ልክ በሁለተኛው ዓለም ጦርነት በኋላ ጀርመኖችን ዓለም እንዳይታጠቁ ብሎ እንዳወጀባቸው እና ቢ ይሄን ስራ ሰርተዋል። መሪዎቹን ገለዋል። ፖሊስም እንዳይኖር አስደረገውና ይሄ ጉዳይ ከበአደን ጋር ነው የሚወስደውና በአደን ካልጠፋ የአማራው ህልውና ትግል ሊሰምራ ይችላል የሚል አገላለጽ አለ። ይሄን ትጋሩት አላችሁ? እስቲ ዶክተር ደብሩ በዚህ ላይ ጥሪ ያለ እንግዲህ ማብራሪያ ይሰጣሉ።
ከመጀመሪያው እነኚህ ሰዎች አማራውን እንዲያግዱለት ወያኔ ሲየማቸው ሰዎች ወይ አማራ ከአማራ ቤተሰብ ያልተወለዱ አለመወለዳቸው ብቻ ሳይሆን አማራ ጠል ወይም ታዛዦች የታዘዙ ሊያደርጉ ፈቃደኛውን ሰዎች ነበሩ። ከመጀመሪያው አማራን እንዲያግዱለት የሰየማቸው ሰዎች ከነበረከት ከሚባለው ኤርትራዊ ጀምሮ ኤርትራዊነቱ ሳይሆን ኤርትራ ስለሆነ ሳይሆን ሰውየው አማራ ጠል በአማራ ይቀና የነበረ ትንሽነት የታወተው እነኛ ሰዎች ናቸው። እንደ መሪዎቹ እንደነመለስ አማራ ጠሎችን ከየቦታው ከየስርቻው ሰብስቦ ነው አማራ ነህ ያሁን ቤታን አውቃለሁ ነው ሲያለ የሚባለው አንድኛው የእሱ ምክትል የነበረው የዚህ የመለሱ ምክትል የነበረው ሰውዬ አረርጌ ሂዱና ፍጁ ብሎ ያለውም ሰውዬ ከአማራ የሚወለድ አይደለም። ስሙን እንጂ አሜሪካን ወስደረኛ አለው።
የሃይማኖት እንትን የለወጠው እንትና ገባይ ጠቅላይ ሚኒስትር ነበር።
አዎ፣ እነኚህ ሰዎች አሁንም ያሉት ይህን እንዲያደርጉለት መልምሎ በተለይ ወያኔ እንትን ለይቶ ያ
ዶክተር ደብሩ
የተዘራው እንዳፈራ ኢትዮጵያ እንዳደርግ በተሰለፈው አማራ ላይ ጦርነት ሲታወጅ እነኚህ ሰዎች እንዶ ተከትለው የሚያደርጉ ሰዎች ላይ
የኔትወርክ ችግር ስላለ እንደገና እናስገባው ዶክተር ደብሩን ይመስለኛል። ዶክተር ተስፋዬ ቀጥል እስቲ በጥያቄው ዙሪያ አስከዛ እስኪመለስ ድረስ ዶክተር ደብሩ።
እዚህ ላይ አንድ ነገር ቅድም እኔ እንጃ የትኛውን ጥያቄ እየተወያየ እንደሆነ እርግጠኛ አልነበርኩም። ምንድነው ይሄ ኢትዮጵያዊነት እንዴት ነው ትግሉ ለአማራው ተትቷል? የኢትዮጵያነት ትግል መገለጫ አለ ወይ? ይሄ የኦሮሞችን አገዛዝ የሚቋቋም የሚለው ጉዳይ ላይ ለምሳሌ ምንድነው ኢትዮጵያዊነትም አማራነትም በጎሰኛ አገዛዝ ወገኖች ተጠልፎ ተይዟል በተወሰነ ደረጃ።
ዶክተር ደብሩ ደብሶ ጠብቀኝ ቆይ አንድ ጊዜ። ዶክተር ተስፋዬ ስለጀመረ አንተን እስክናስከት መለሳለህ። ዶክተር ተስፋዬ ይቀጥል።
እሺ እንዴ ነው ይሄ የኦሮሞ ፋሽዝም? አንደኛ አንድ ወጥ የሆነና የተደራጀና የተማከለ ፋሽዝም ሳይሆን ብዙ ፍርክርክ ያለ ነው። ዶክተር በላይ አቶ በላይ ገልጸውታልና ይህ ሁኔታ ለሀገር ወዳድ ወገኖች በተለይ ለማራው እንዴት ይህን ሁኔታ እንዴት መጠቀምና በዚህ ትግል በትግል መንቀሳቀስ ይችላል የሚል ጥያቄ ያስነሳል። ግን አሁን አማራውን በሚመለከትና አዴፓን ጉዳይ ኢትዮጵያዊነትም አማራነትም እንዳልኩት ባገዛዙ የጎሰኛ ስርዓት ተጠልፎ ተይዟል ብዬ አስባለሁ። አሁን ለምሳሌ ጠቅላይ ሚኒስትር አብይ አንድ እንደዚህ ለኦሮሞ አገዛዝ ያበረከተው አገልግሎት ምንድነው? የኢትዮጵያዊነትን ትርክት በመያዝና አዙሮ ለጎሳ ስርዓቱ መገልገያ ማድረጉ አንድ ትልቅ ነገር ነው። ነው ፎር ግራንትድ ምን ወስዶ አይደለም ኢትዮጵያዊነትም ሆነ አማራነት አሁን እና በአዴን ደግሞ በድርጅት ደረጃና በአስተሳሰብ ተጠፍቶ የተሰራ በወያኔዎች ጀምሮ ስለሆነ የአማራነት ቦታ ያዥ ነው አያያችሁ ትግሉ እዚህ ላይ። ስለዚህ አሁን አማራነት መጀመሪያ የሚታገለው ከራሱ ጋር ነው። ሀቀኛ ራስነቱን ማስከበር አለበት። ምክንያቱም በአስመሳዮችና በተለያዩ ጎሰኛ ወገኖች አማራ ይፈራል እና ስለዚህ በተለያዩ መንገዶች ኒውትራላይዝ የማረግና ያን የማኮላሸት እንትሉ ጊዜ ያለ ነው የማይቀር ትግላቸው ነው። እና አንዱ ይሄን ወያኔዎች ያረጋገጡት መንገድ እንደተቀመጠበት መንገድ ፊት ለፊት መጋጨትና ህዝቡን ለማጥፋት ብቻ ሳይሆን ውስጥ ለውስጥ እርግጥ እንዲህ አይነት ስራዎች ይሰራሉ ህዝብ የመቀነስ የማጥፋት ግን በላይ ደግሞ በማስመሰል ሂደትና እቅድና ቲያትር ያማራውን ህልውና በመያዝና በመጠምዘዝ ነው። እንግዲህ ይሄ ደግሞ ለኢትዮጵያዊነትም አያያዛቸውም ለአማራነትም ሁለቱ ደግሞ የተሳሰሩ ስለሆኑ በታሪክ ሂደት ስላደረጉ እኔ እንደሚመስለኝ ዋናው ትግል ይሄ ሀቀኛ አማራውነት እንዴት አማራን የአማራን ትልቅ ማህበረሰብ በሚመጥን መልክ የተደራጀ ኃይል እንዲሰራ እንዲፈጠር ምን መደረግ አለበት የሚለው ጥያቄ ይነሳል። አመራር ተብሏል እንግዲህ ወይም ደግሞ ይሄ ነገር የሚደረገው በሰላማዊ ትግል ነው ወይስ በኃይል የሚለው እኔ እንዲህ አይነት ምርጫ ሊኖር የማይገባው በእኔ ግምት አስፈላጊውን የትግል መንገድና መሳሪያ ሁሉ በመጠቀም ማንም ህዝብ ህልውናው ላይ አንድ አይነት ጥቃትና የሞት የሽረት ጥቃት ሲጋረጥበት የትኛው መንገድ ልጠቀም የሚለው ነገር ትንሽ ለጊዜ ይመስለኛል። እንዳስፈላጊነቱ እንደ ሁኔታው የነው አስፈላጊው መንገድና መሳሪያ ሁሉ በመጠቀም እና በተለያዩ የትግል መስኮች ለምሳሌ በፖለቲካ ይሆናል፣ በስነ ልቦና የህዝብ ግንኙነት ትግል ሊሆን ይችላል፣ በኢኮኖሚ በትጥቅም ነፍጥ በማንሳት ሊሆን ይችላል እና ሁሉ ነገር ይዞ እንደ ቴብል ፈረንጆች እንደሚሉት የህሉና ጉዳይ ላይ እና ይሄ ነው። እና ግን ያልኩት ይሄ ብዙ ጊዜ የማይወሳ የማይነሳው ጉዳይ አማራነት ራሱ ትንሽ እንደ ወጥ እየተያዘና ከውስጥ የተቦረቦረ ይሆነ እና ያዴፋ አንዱ ስራ ይሄ ነው እንግዲህ እና ድርጅት መከላት ይወርበታል ዋን ወዲ ያዘ ቢያስባለሁ።
በጣም ጥሩ ዶክተር ደብሩ እስቲ ይቅርታ የኔትወርክ ችግር ስለነበረ ነው የተቋረጠውና ከደረስክበት እስቲ አጠቃለውና ወደ ዶክተር በላይ ሄዳለሁ። ዶክተር ደብሩ ነው የለም እሱን በመስማት ዶክተር በላይ እሺ በጥያቄው ዙራ አስተያየትን እስቲ ብትሰጠን።
እሺ ዶክተር ተስፋዬ እንዳለው በአዴን ወይም አሁን አዴፓ ስሙን ቀይሮ የሚጠራው ሲፈጠር ለአማራ አይወክልም ተወካይም ሊሆን አይችልም።
ጠብቅ አይደለም
ማለት
እሺ
ቀጥል ዶክተር በላይ ክርስቲያን።
በአዴን ማለት በአማራ ላይ በኦሮሞ በሻቢያ እርዳታ ተደግፎ አማራ ላይ በኃይል የተጫነ ና የተከተረ ወያኔ ነው ማለት ይቻላል። ለወያኔ ቻርተር ፈርመው ቃል ኪዳን የገቡ ከዛ ቃል ኪዳናቸውና ተወያኔ ስርዓት ሲወጡ ደግሞ የሚገደሉና የሚጠፉ እንደሆነ የሚያውቁ ቀደም ብለው የተማረኩ ለወያኔ አህያ የነዱ የመጡ ሰዎች አማራነታቸውን የከዱ ሌሎችን ቀደም እንደተባለው አማራነትም የሌላቸው ሰዎች ናቸው። ስለዚህ አማራው እነዚህን ላለፉት 27 አመት አልተቀበላቸውም። ግን ያው
መንግስት ነኝ ስባዩ እያትነሳ አማራውን ሲጨፈጭፍ ቆይቷል። በኢኮኖሚም እንዳይዳብሩ በየቦታው ያሉትን እንዲፈናቀሉ እንዲጓዙ ተደርጎ በልመናና በሌላ ችግር ውስጥ እንዲሰደዱ ተደርጓል። እና በዚህ ምክንያት በአማራው ላይ ይሄ መነሰለ ችግር ተፈጥሯል። አማራው ደግሞ ይሄንን ተቋቁሞ እንዳይታገል በራሱ በውስጡ ባሉ ያው በካድሬነት እየተከፈሩ የአማራውን ኃይል እየቦረቦሩ አማራው ማዕከል እንዳይወጣለትና አማራውን አደራይቶ ከዚህ ጥቃት ለመቆጠብ እንዲችል መደረግ ስላልተቻለ እስካሁን በዚህ ሁኔታ ቆይቷል። እና በአማራ በእምነቱ ላይ የተፈጠረው ግፍ በእውነት በብአዴን ያደረገው ድርጅት እንዳይቋቋምም ይህንን የመሰለ ችግር እየተፈጠረ የነበረው በዚህ ጉዳይ ለአማራው የሚሆን ከዛም አልፎ ደግሞ ለኢትዮጵያ የሚሆን ድርጅት ያስፈልጋል ተብሎ በዚህም በዳያስፖራ ብዙ ሙከራ ተደርጎ ነበር። ያው ብዙዎች ግን በዚህ ላይ ገፍተው እንደ ምሁርም እንደ አዋቂነትም ኢትዮጵያዊነትን ደግሞ ከፍ አድርገው ከታሪኳ ጋር በታላቅነት ያልተገነዘቡ ለዚህ ብቁ ለማድረግ አልተቻለም። በዚህ ምክንያት አማራው እስካሁን ድረስ ያው ጄኖሳይድ እየተፈጸመበት ዛሬ ልጆቹን እያስገደለ ያለበት ወቅት ነው እና ይህን በመሰለ ነው። ስለዚህ በትግሉ አቋያ አሁን የሚታየው አማራጭ አለ፣ ሁሉ ታይቷል። ሰላም ተብሏል፣ ምን ተብሏል። በኢኮኖሚ እንዳይባል የአማራው ምንም አይነት ኢኮኖሚካሊ በሌል በመንግስት ላይ ሊያቀበው የሚችል ነገር አይደለም ያለው። አማራው አልፎ ተርፎ ጄኖሳይድ እየተደረሰበት መሬቶቹን ተቀምጦ ለም መሬት የሚባለው የለም። በዚህ ላይ ግን በቦታው ያሉት ግን ልማት እያሉ ስለ ልማት የሚያወሩ ናቸው፣ የተቀሙትን መሬቶች እንኳን ሳያስመልሱለት እና ጄኖሳይድ እየተፈጸመበት ነው ያለው። ስለዚህ ይሄ የህልውና ማዳን ስለሆነ ዛሬ የአማራውም ሆነ የኢትዮጵያ ህዝብ ማድረግ ያለበት የአመፅ እና ትግል ብቻ ነው ማድረግ ያለበት ብዬ ነው የማስበው። ይህንን ማንቀሳቀስ አለበት። ይህንን ደግሞ እያደረጉ ያሉ አርበኞች ፋኖ እየታገለ ነው፣ ጫካ ውስጥ ነው ያለው። አንደመርም ብለውም የተቀመጡ ናቸው እና በውጭም በውስጥም ያለ ነው ተምረናል የሚለው ከዚህ ፋሽስታዊ ስርዓት ህገ መንግስት የፈጠሯቸውን ክልሎች ጽንፈኞቹን፣ ዘረኞቹን፣ ፋሽስቶቹን፣ ባንዳዎች ሁሉ ማባረር የሚቻለው በአመፅ ታግሎ በማውደም ብቻ ነው ነጻነት ማግኘት የሚቻለው። ስለዚህ በዚህ ላይ ነው አጉልተን ማየት ያለብንና ሌሎቹንም የምናስተባብረው እንጂ ሌላ ሰላም የሚሆን ነገር አይደለም። ኢኮኖሚም የሚያዋጣው አደስ ነው ሁኔታ አይደለም። መንገድ መዝጋት ምንም ሊያመጣ የሚችል አይደለም። ስለዚህ መደረግ ያለበት በደንብ አማራውም ሆነ ኢትዮጵያዊነትን የሚፈልጉትን ሌሎቹም መደራጀት ያለበትና የተለየ አማራው ትግል በሁለት መስመር መሄድ ያለበት አማራው ራሱን የሚከላከልበትን ከሌሎች ኢትዮጵያዊነትን ከሚያፈቁና አገር ወዳጅ ከሆኑት ግን ጋራ ተገናኝቶ የሚተሳሰርበት መንገዶች እየፈለገ በዚህ ረገድ ካልሆነ በስተቀር ኦሮሞ ያሁን ያለመው ወያኔዎቹም ይኸው ሳይታሰሩ ምንም ሳይብሩ በነጻነት በክልላቸው የተቀመጡ ናቸው። እዚህም ደግሞ በአማራው ላይ ይኸው ብጥብጥ እየፈጠሩ ነው። ቅማንትን እያስታጠቁ ይኸው አባይና ጣናንም ለመቆጣጠር ጥረት እየተደረገ ነው ያለው እና አማራው በዚህ ላይ ትልቅ ትግል መክፈት አለበት። ለዚህም ደግሞ የተዘጋጁ አሉ። እነሱን እንድንረዳ ከነሱም ጋር እንድንቆም ታሪክ የሚያስተሳስረን ስለሆነ በዛ መንገድ እንድናየው ምሁሮች በውጭ ያሉትም ይሄን ነገር እንዳስቡበት ያስፈልጋል እላለሁ።
በጣም ጥሩ ዶክተር ደብሩ፣ እስቲ እንግዲህ 5 ደቂቃ በማይበዛ በማይበልጥ ሐሳብህን እንትስጠንና ቅድም የጀመርከውን ወደ ማጠቃለሉ እንትላለን። ምክትለው ሳምንትም ቅድስ ላለን ለመወያየት በሰፊው እንመለስበታለን። ዶክተር ደብሩ አንተ ነው መስመሩ ይሰማሃል።
እሺ፣ እነኚህ ሰዎች አማራን እንዲያግዱለት ወያኔ ሰየማቸው ሰዎች በቅድሚያ አማራ ያልነበሩ ናቸው ያማርነት ልብስ ማንነት አጥልቆላቸው አጥልቆባቸው አጥልቆላቸው ልበል ይሄን ሊያደርግ አማራን እንዲበድሉለት እንዲያሰቃዩለት የተሰየሙ ሰዎች ነበሩ። እነሱም በፊናቸው ያገልጋይ አገልጋይ ያማራ አገልጋይ ከሰራቸው የነበሩ ሰዎች ናቸው። ዛሬ ስልጣን ላይ ያሉ ሰዎች ከፈጠሯት አማራ ከመሰረታት የአዲስ አበባ ከተማ ጨርቃችሁ ይዛችሁ ባህር ዳር ሂዱ ተብለው የዛሬ 1500 ዓመት ከፈት ካቋቋማት ከተማ ተመንጥረው አማሮች እንዲሄዱ ተደርጎ ይሄን የተቀበሉ ሰዎች ናቸው። በወለድ አገዴ ተያዙ ብዙ ወንጀል ብዙ አማራ ደም በእጃቸው ያለ ሰዎች ናቸው። እነኚህ ሰዎች የኛ ግብዝነት እንጂ ከነሱ እነኚህ ይለወጣሉ ብሎ መገመት በእውነት እንደው እሚደንቅ ነው። አንስታይን አለ ተብሎ ያንዳንድ ሰዎች ደደብነት ያንኑ አልከፈት ያለ 20-30 ጊዜ ያልሰራ የሂሳብ ስልት ያንኑ በር ከፍታለሁ ብሎ እንደማንጓጓት ያለ እነኚህ ሰዎች ካቅማቸው በላይ ነው ካቅማቸው በላይ ነው እጃቸው በደም የተለወሰ እንትን ነው። እነዚህ በእን መሪዎቻቸው እናመልጥና ወዲያውዲ እንበል ቢሉም በሰሩት እንትን በወለድ አገዴ የተያዙ ሰዎች ናቸው። ከነሱ ምንም መጠበቅ የለበትም። 28 አመት አማራን ሲያስፈጁ የነበሩ ሰዎች ዛሬ ጦርነት በታወጀበት ከግማሽ በላይ የሚሆነው የአማራ ህዝብ በየቦታው ሲሰደድ እንትን ሲባል ጽድቁ ቀርቶ በወጉ በኮነነኝ አንዲት ቀን እንኳ ከህዝቡ ጋር ቆመናል ያላሉ ሰዎች ከነኚህ ሰዎች ምንም መጠበቅ የለበትም። እንደሌሉ ቆጥሮ ሲሆን መመን እዛ መኖርም የለባቸው። ግን እንደሌሉ ተቆጥሮ ህዝብ አስፈላጊውን ነገር ማድረግ አለበት እንጂ እነኚህ ሰዎች ይለወጣሉ ብሎ መገመት ኃላፊነትን ከራስ ከኃላፊነት መሸሽ ነው። ከዚህ የበለጠ ምንም ልል አልችልም። ከኃላፊነት መሸሽ ነው። እነኚህን ከነኚህ ሰዎች ያን ነገር ይጠብቁልን ማለት መላመን መታት አለበት። ህዝቡ ነው ማድረግ ያለበት።
አዎ ይሄንን ያመራር ክፍተትን ሞልቶ ትግሉን ወደፊት ለመግፋት የሚያስችለው ይሄን በአደንን ከስልጣን ማባረሩ ወሳኝ ነው። እንግዲህ ያንናው ዶክተር በላይ እንዳለው ይቅርታ የማን ቴሌፎን ደውሎ ወጣል። እንግዲህ እስቲ በሚቀጥለው ሳምንት በሌላ በሰፊው እንገናኛለን ይመስለኛል። መዝጋችንን እንሰነባበትና በሚቀጥለው ሳምንት በሌላ በተሻ ነገር የቴሌፎን አገልግሎት እንገናኛለን የሚል እምነት አለ። ዶክተር ደብሩ ሰማኛለ? ዶክተር ተስፋ ያለ?
ተሰማለ?
ዶክተር ተስፋ ያለ? ዶክተር በላይ ነው ያለ ማለት ነው? ሁሉም የሉም ማለት ነው። ይቅርታ እንግዳ ነው ብቻ። ዶክተር ተስፋ ያለ? ኦኬ
ያለው
ኦኬ ዶክተር በላይ ነው ማለት ነው ወጣው። እሺ
ተስፋዬ ሰላም በልልኝ።
እሺ እሺ እንግዲህ
እንግዶቻችን እንግዲህ በቅድሚያ ዛሬ ባጋጠመን የቴክኒክ ብልሽት ከፍተኛ ይቅርታ እንጠይቃለን። ያልጠበቅነው ችግር ነበር ያጋጠመን። በሰዓት ጥበት ምክንያት የዛሬውን ውይይት በዚህ እንቋጫለን። በዚሁ አጋጣሚ ለአድማጮቻችን የምንገልጸው ይህን ውይይት በሚቀጥለው ሳምንት በቀጣይነት የምናስተናግድ ሲሆን በሚቀጥለው ሳምንት በቀሩት አግራዊ ጉዳዮች ዙሪያ እንመለስባቸዋለን። ለዛሬው ዶክተር ደብሩ፣ ዶክተር ተስፋዬ፣ ዶክተር በላይ ለሰጣችሁን ትልቅና አቅጣጫ ሰጪ ትምህርታዊ ማብራሪያዎች በኢትዮጵያ አንድነት ሬዲዮ የዝግጅት ክፍልና በአድማጮቻችን ስም እያመሰገንኩ በዚሁ እንሰናበታለን። እግዚአብሔር ይስጥልን። ደህና ሰንብቱ።
እሺ ደህና ሰንብቱ። አመሰግናለሁ ተስፋዬ።
አድማጮቻችን ተስዊድን ስቶክሆልም ከተማ የሚተላለፈው የኢትዮጵያ አንድነት ሬዲዮ ሳምንታዊ ስርጭታችን ወደ መጠናቀቁ ተቃርቧል። በዚህ አጋጣሚ ነገ ሰኞ የካቲት 23 ቀን ኢትዮጵያን የጣሊያንን ወራሪ በታላቅ ጀግንነት መከተው ድል የተጎናጸፉበት የ116ኛው አመት እንኳን አደረሳችሁ በማለት መልካም ምኞታችንን እንገልጻላችኋለን። የዛሬውን የካቲት 22 ቀን 2012 ዓመተ ምህረት ወይንም የማርች 1 2020 ስርጭታችንን ያስተናገድናችሁ ወርቁ ሞላ ተኮላ ወርቁና እኔም ንጉሱ ታምራት ነበርን። ደህና ቆዩልን እያልን በዚሁ እንሰናበታለን። ድል ለኢትዮጵያ ሕዝብ። ሄሎ ይቅርታ፣ የካቲት 23 ቀን ነገ የሚከበረው በዓል የ116ኛው ሳይሆን የ124ኛው አመት መሆኑን ለዚሁም በድጋሚ እንኳን አደረሳችሁ በማለት መልካም ምኞታችንን እንገልጻለን። I'm not the one who's wrong.